ቻው በቃ።
የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም ያብሮነት ጎዳና፣
ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። ዛሬ አብረን ካመሸን ቀጣዮቹን ጉዳዮች እንሰማለን። ከዘጠና ቀናት በላይ የልጆቻቸውን መገኛ ላወቁ ወላጆች የአማራ ክልል ባለሥልጣናትን ለማግኘት ወደ ባህር ዳር አቅንተዋል።
ተለቀቁ ተብለው የሌላ ናቸው ከብለው ደግሞ እንደገና ዙረው ደግሞ ዙሮ ጠፉብን እንጂ እኛ ምንም ያየነው የለም። የሶስት ወራችን ስልክም የጠፋለን እንኳን ልጆች ብናገኝ።
ከወላጆች መካከል የተወሰኑትን ነው ቀንጭበን የሰማ ነው። ሙሉ ዘገባው በምሽቱ ይደመጣል።
እናቴ ተስፋ ስለቆረጠች በአውቶቢስ ላከችኝ እና በቃ ገባሁ ነው ያለችው። በጣም ብዙም ማውራት አልቻለችም። በጣም የከበደኝ አይደለም ከአስር አመት በላይ ሆነን እንኳን ማየት የሌለብንን ነገር ነው እሷ ይሄኔ ይገጠማል።
ድምፃዊት ብሩክታዊት ጌታሁን ቤቲጂ ናት። ከሰሞኑ የተባበሩት መንግስታት ድርጅት የስደተኞች ጉዳይ መስሪያ ቤት የበጎ ፍቃድ አምባሳደር አድርጎ ሾማታል። በአዲሱ ኃላፊነት ምን ልትሰራ አቅዳለች? በምሽቱ ትነግረናለች። እነዚህና ሌሎች አዲሱን ትውልድ የሚመለከቱ መሰናዶዎችም አሉን። ሀብታሙ ስዩም በመስተንግዶ አለው። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
ኤደን ገረመውን ተክቼ ጽዮን ግርማ የምሽቱን ዜናዎች ይዤ አብሬያችሁ ቆያለሁ። የቻይናው ፕሬዚዳንት ሺ ጂንፒንግ ዛሬ ለመጀመሪያ ጊዜ ወደ ውሃን ከተማ ሄደው መጎብኘታቸው ተዘግቧል። የውሃን አካባቢ ኮሮና ቫይረስ ገብቶ የተስፋፋበት ቦታ ሲሆን ቻይና ውስጥ ከ80 ሺህ በላይ የሚሆኑ ሰዎች በበሽታው ታመው 3100 የሚሆኑት ሕይወታቸውን አጥተዋል። የቻይና መንግስት ሚዲያ በዘገበው መሰረት የሕክምና ሰራተኞችና የቫይረሱ በሽተኞች ይጎበኛሉ ተብሏል። የበሽታውን መዛመት ለመግታት የተደረገው ጥረትንም ይመለከታሉ። የቻይናው መሪ ከተማይቱን የጎበኙት ዛሬ 19 የኮሮና ቫይረስ በሽተኞች መገኘታቸው በተገለጸበት ወቅት ነው። ኮሮና ቫይረስ በሌሎች ሀገሮች በፍጥነት እየተስፋፋ ባለበት በአሁኑ ወቅት ቻይና ውስጥ ግን የመስፋፋቱ መጠን በተከታታይ እየቀነሰ መሄዱ ተዘግቧል። ቻይና ውስጥ ከተዛመተው ኮሮና ቫይረስ 70% የሚሆነው ታውቋል ተብሏል። 60 ሚሊዮን ህዝብ ያላት ኢጣሊያም የቻይናን ፈለግ በመከተል በመላ ሀገሪቱ የእንቅስቃሴ ገደብ እያደረገች ነው። የሀገሪቱ ጠቅላይ ሚኒስትር ጁሴፔ ኮንቴ ትላንትና ማታ በቴሌቪዥን ባደረጉት ንግግር ሰዎች ከቤታቸው እንዳይወጡ መክረዋል። ከቻይና ውጪ የበዙ የቫይረሱ በሽተኞች ያሉት ኢጣሊያ እንደሆነም ታውቋል። ከ9000 በላይ የሚሆኑ ሰዎች ታመዋል። 460 ህይወታቸውን አጥተዋል። ኢራን ውስጥ ተጨማሪ 54 ሰዎች በኮሮና ቫይረስ እንደሞቱ በአጠቃላይ 291 መሞታቸውን የሀገሪቱ ባለስልጣናት አስታውቀዋል። ዛሬ ዩናይትድ ስቴትስ ውስጥ ዴሞክራሲያዊ ፓርቲን ወክሎ ለፕሬዚዳንትነት የሚወዳደር ሰውን ለመምረጥ በስድስት ክፍለ ግዛቶች ምርጫ ይካሄዳል። ትኩረት የሚያገኘው ግን ሚችጋን ክፍለ ግዛት ይሆናል። የድምጽ መለኪያ አሃዞች እንደሚያመለክቱት ከሆነ የቀድሞ ምክትል ፕሬዚዳንት ጆ ባይደን የቬርሞንቱን ሴኔተር በርኒ ሳንደርስን እየቀደሙ ነው። ሚችጋን 125 ተወካዮች ስላሏት በዛሬው ቅድመ ምርጫ ከፍተኛ ዋጋ ይሰጣታል። ከአራት ዓመታት በፊት በተካሄደው ቅድመ ምርጫ ሳንደርስ አሸንፈው ነበር። ከቅርብ ቀናት ወዲህ ግን ጆ ባይደን እየቀደሙ መሆናቸውን በርካታ የድምጽ መለኪያ አሃዞች አመልክተዋል። በዋሽንግተን፣ ሚዙሪ፣ ሚሲሲፒ፣ አይዳሆና ሰሜን ካሮላይናም ዛሬ ቅድመ ምርጫ ይካሄዳል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር አባላት ሰራተኞች ከደሞዛቸው የሚከፍሉትን ግብር ስለመቀነስ ጉዳይ ለመነጋገር ዛሬ ከምክር ቤት መሪዎች ጋር ይገናኛሉ። የግብር ክፍያ የሚቀነሰው በኮሮና ቫይረስ በሀገሪቱ ከተዛመተ የገንዘብ ችግር የሚገጥማቸው ግለሰቦችና የንግድ ተቋማትን ከችግር ለመታደግ መሆኑ ተገልጿል። በሰዓት የሚከፈላቸው ሰዎች ክፍያቸው ተቆርጦ እንዳይቸገሩ በትልልቆችም ሆነ በትንንሽ ኩባንያዎች የሚሰሩ ሰራተኞች የእነሱ ጥፋት ባልሆነ ክስተት ምክንያት ክፍያ እንዳይቆረጥባቸው ስለሚቻልበትም መንገድ እንነጋገራለን ብለዋል። ፕሬዚዳንት ትራምፕ ትላንት ዋይት ሀውስ ሆነው ለጋዜጠኞች ሲናገሩ የዩናይትድ ስቴትስ የአክሲዮን ገበያ ዛሬ ከፍ ብሏል። ትላንት ግን ከ12 ዓመታት በፊት በዓለም ደረጃ ተከስቶ ከነበረው የገንዘብ ቀውስ ወዲህ ባልታየ መልኩ ቁልቁል ወርዶ ነበር። ዛሬ በሶስት ከመቶ ከፍታ ጀምሯል። ትላንት ግን ከሰባት ከመቶ በላይ ወርዶ ነበር። የእስያ ሀገሮች የአክሲዮን ገበያዎችም ዛሬ ማለዳ አገግመዋል። ትላንት ግን ባለሀብቶችን አሰባስቦ ነበር ተብሏል። የአውሮፓ ሀገሮች የአክሲዮን ገበያም እንደዚሁ ከፍ ብሏል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የአውሮፓ ህብረት ለኢትዮጵያ ያልተማከለ የአደጋ ስጋት ሥራ አመራር ማጠናከሪያ መርሃ ግብር የሚውል የ26 ሚሊዮን ዩሮ ድጋፍ አድርገዋል። እርዳታው በኦሮሚያ፣ አማራ፣ ሶማሌና የደቡብ ብሔር ብሔረሰቦችና ህዝቦች ክልሎች መርሃ ግብር የሚውል ነው ተብሏል። ፀሐይ ዳምጠው ተጨማሪ አላት።
የአውሮፓ ህብረት በኢትዮጵያ ለአራት ዓመታት የሚቆየው ለተለያዩ የአደጋ ቅነሳ ሥራ የሚውል ድጋፍ አድርገዋል። ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ እንዳሉት መርሃ ግብሩ ክልሎች ባልተማከለ አስተዳደር የአደጋ ስጋትን በራሳቸው መቀነስ የሚያስችላቸው ይሆናል ብለዋል።
ክልሎች ራሳቸውን ሀብት ኮንትሪቢዩት አድርገዋል እዚህ ጋር እንደ ማቺንግ። ሁለታ ደግሞ ኢዩ ራሱ በራሱ በኩል ለግሷል። እንደሚታወቀው የኢትዮጵያ የአደጋ ስጋት ስራ አመራር ፖሊሲና ስትራቴጂ ሐምሌ 2005 ነው በአዲስ መልክ ተሻሽሎ የወጣ። ሲወጣ ግምት ያደረገው ምንድን ነው? ህገ መንግስታችን ባስቀመጠው አግባብ ነው የክልሎች አደረጃጀት። ክልሎች ሲደራጁ የራሳቸው ነጻነት አላቸው፣ በኢኮኖሚ፣ በፖለቲካ፣ በማህበራዊ፣ በሌሎች ጉዳዮች። ለዚህ ፕሮጀክቶችን በመፈጸም ረገድም ያልተማከለ ስርዓት እንዲኖራቸው ያስቀምጣል። አንድ ያንን ተግባራዊ ለማድረግ እንዲመች ነው። ሁለታ ደግሞ ህብረተሰቡ ክልሎች አካባቢ ያለ ስለሆነ ወረዳ ጭምር ክልሎች አካባቢ ያለ ስለሆነ ህብረተሰቡን ጠቃሚም ለማድረግ በቅርበት ለመስራት እንዲመችም ነው። ሶስተኛው የፕሮጀክቱ ባህሪ ስናይ ዘርፈ ብዙ ነው። ዘርፈ ብዙ ስንል እንግዲህ ውሃም ላይ ያተኩራል፣ ሌሎች አደጋ ስጋት ቅነሳ ላይ ያተኩራል። በተለይ ደግሞ ሴቶች ችሪንግ ፓወር ከማድረግ አኳያ ፎከስ ያደረገና ሁሉንም በአደጋ ስጋት ስራ አመራር ያስቀመጥናቸውን ስራዎች የሚነካ ፕሮጀክት ነው።
ክልሎች ከራሳቸው ነባራዊ ሁኔታ በመነሳት በትምህርት፣ በጤና፣ በግብርናና በሌሎች ዘርፎች ሊከሰቱ የሚችሉ አደጋዎችን ለመቀነስ ያግዛቸዋል ብሏል ኮሚሽነሩ። ኢትዮጵያ የአደጋ ስጋትን ለመከላከል ተቋማዊ እንቅስቃሴ ከጀመረች ከ46 ዓመታት በላይ ማስቆጠሯም ተገልጿል።
ኢትዮጵያ ለአደጋ ምላሽ ተጠቆየች 1966 ድርቅ ተከትሎ። ያ ስላለ እርዳታ እየሰፈረ እስከ መቼ ነው የምንቆየው ነው ትልቁ ቁጭት። ትልቁ መሆን ያለበት ከአየር ንብረት መባባስ ጋር ተያይዞ አደጋ ስጋት ቅነሳ ላይ ማተኮር ጠቃሚ ይሆናል ከሚል አደጋ ስጋት ቅነሳ ስንል የውሃ አቅርቦት፣ የአፈርና ጥበቃ ስራ፣ የደን ልማት ስራዎች እነዚህ ላይ ያተኩራል። ሴቶችን ኢኮኖሚካ ደግሞ ኢምፓወር ስናደርግ የሴቶች ገቢ ጨመረ ማለት እግረ መንገዱን ደግሞ የአደጋ ስጋት ቅነሳ አካል ነው እና እነዚህን ግምት ውስጥ ያስገባ ስራ ሆኖ በየክልሉ ያለውን የህዝብ ብዛት ግምት ውስጥ ባስገባ ሁኔታ ተደርድለ በጀት። ሁለታ ደግሞ የኢትዮጵያ መንግስት በመደበኛ የሚሰራቸው ስራዎች ራሱ አሁን በአፈርና ጥበቃ ስራ በሴፍሬት ፕሮግራም ይሁን ህብረተሰቡ በነጻ ጉልበት በጋና የሚሰራው ክረምት ላይ የሚሰራቸው የደን ልማት ስራዎች ሁሉ የዚህ አካል ናቸው፣ አደጋ ስጋት ቅነሳ አካል ናቸው። እዚህ በዚህ የሚያቆም ሳይሆን ይሄ ኢኒሽቲቭ ነው። በነገራችን ላይ ይሄ ፕሮጀክቶች ስትራቴጂክ ኢኒሽቲቭ ናቸው፣ የአንድ ስትራቴጂክ ግብ ማሳካያ መሳሪያዎች ናቸው። ለዚህ እኛም ጥረት ይቀጥላል። ወደፊት መንግስትም ሊዲንግ ሮሉን ማለት የመሪነት ሚናው ይጫወታል።
በአየር ንብረት ለውጥና ሌሎች ሰው ሰራሽና የተፈጥሮ አደጋዎች ሳቢያ የሚደርሱትን ችግሮች ቀድሞ ለመከላከል መንግስት ፖሊሲ ቀርጾ እየተንቀሳቀሰ መሆኑን ጠቁሟል ኮሚሽነር ምትኩ። በመሆኑም ክልሎች ያላቸውን ነባራዊ ሁኔታ ታሳቢ በማድረግ የአደጋ ስጋት መከላከልና መቀነስ እንዲችሉ ያልተማከለ የአደጋ ስጋት ስራ አመራር ማጠናከሪያ መርሃ ግብር መተግበር አስፈልጓል ብሏል። በኢትዮጵያ የአውሮፓ ህብረት አምባሳደር ዮሐን ቦርግስተም በበኩላቸው አደጋ በማንኛውም ጊዜ ሊደርስ የሚችል በመሆኑ ቀድሞ መዘጋጀት ተገቢ መሆኑን ነው የገለጹት። በሚቀጥሉት አራት ዓመታት የሚቆየው ይህው መርሃ ግብርም በኢትዮጵያ ያለውን ችግር ለመከላከል አጋዥ ይሆናል ብለዋል። ኢትዮጵያ ባልተማከለ አስተዳደር የአደጋ ስጋት ቀድሞ ለመከላከል የምታደርገውን እንቅስቃሴ የአውሮፓ ህብረት የሚያደርገውን ድጋፍ እንደሚቀጥልም አረጋግጧል። መርሃ ግብሩ ውጤታማ እንዲሆን የሁሉም ትብብር የሚጠይቅ በመሆኑ የመንግስት ተቋማትም ሆኑ ዓለም አቀፍ ድርጅቶች መሳተፍ እንዳለባቸውም ጠቁሟል። የአውሮፓ ህብረት ለአራት ዓመታት ለሚቆየው መርሃ ግብር የ26 ሚሊዮን ዩሮ ድጋፍ በማድረጉም ምስጋናቸውን አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ብሩክታዊት ጌታሁን ቤቲጂ በብዙዎች ዘንድ በሙዚቃ ስራዎቿ ትታወቃለች። ባሳለፍነው ሳምንት ታዲያ ከሙዚቀኝነት በተጨማሪ አዲስ ኃላፊነትም ተቀብላለች። የተባበሩት መንግስታት የስደተኞች ጉዳይ መስሪያ ቤት የበጎ ፍቃድ አምባሳደር አድርጎ ሾሟታል። ይህንን አስመልክቶ ኤደን ገረመው ከቤቲጂ ጋር አጠር ያለ ቆይታ አድርጋለች።
ባለፈው ሳምንት በተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ባለፉት 2 አመታት ውስጥ ስደተኞችን ለመርዳት የተንቀሳቃሽ ስታደርግ መቆየትሽ ተሰምቷል። ወደዚህ ወደ አዲሱ አምባሳደርነት ሳንመጣ ከዚህ ቀደም የሰራሻቸው ነገሮች ምን ነበሩ?
አምባሳደር ከመሆንሽ በፊት ሃይ ፕሮፋይል ሰፖርተር ይሉታል። መጀመሪያ ላይ አገልግሎት ነው ከዛ ወደ አምባሳደርነት ሄደውና አገልግሎቱ ምንድነው? በዋነኝነት የተለያዩ ስደተኛ ካምፖች አሉ። እዛ የሄድን ጎበኝና ግንዛቤ መፍጠር ነው። ከዛ ደግሞ የሚቸገሩት ነገር ይኖራል እና በዛ የሚረዱ አካሎች ምን ድጋፍ እንዲያደርጉላቸው ሀሳብ ለመስጠት ነው። ዋናው ይህ ነው ስራው። ያው አምባሳደር ጉድብል አምባሳደርም ሲኮን ይሄው ነው ስራው የሚሆነው። ለየት የሚያደርገው ምንድን ነው? አምባሳደር ሲኮን ከኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ያሉ የተለያዩ ስደተኛ ካምፖች የመሄድ እና ዓለም አቀፍ የሆኑ ስራዎች ላይ አብሮ ትኩረት የማድረግ ባህር ያለው ነው እንጂ ያው ስራው አንድ አይነት ነው፣ ተመሳሳይ ነው። ዓለም አቀፍ ነው አምባሳደር የሆንኩት። በአፍሪካን ብቻ ሳይሆን በኢትዮጵያን ብቻ ሳይሆን በዓለም አቀፍ ነው። ያው ጉድብል አምባሳደር ሲያደርጉ ወደዛ ነው ደረጃው የሚያድገው።
ሰዎች ስለ ስደተኞች ማወቅ ያለባቸው ነገር ምንድን ነው? በተለይ ደግሞ ወጣቶች ምንድን ናቸው?
በዋነኝነት ደረጃ ስደት በጣም ከባዱና ፈታኝ የሆነ ነገር ነው። አሁን ዩኤንኤችሲአር ትኩረት አድርጎ የሚሰራው በሀገራቸው ሰላም የሌለ በፖለቲካ ወይንም ደግሞ በጦርነት ምክንያት የተሰደዱ ሰዎች ነው እና እነሱ ሰዎች አንድ ግዴታ ነው ከሀገራቸው ተሰደው የሚወጡት እና ያ ራሱ የሚፈጥረው ስሜት አለ። የባይተዋርነት ስሜት ይፈጥራል። ከዛ ባሻገር ደግሞ በካምፕ ውስጥ ሲኖሩ የሚሰጣቸው ነገር የዕለት ተዕለት መኖሪያ ነች እንጂ ከዛ ያለፈ ህይወቴ ወደፊት ላደርገው የምችለው ሆኖ የሚለውን ነገር ትንሽ ደብዘዝ ያለ ነው። ምክንያቱም እርዳታ ነው የሚሰጣቸው፣ በየወሩ ለቀን ታስቦ የሚበላ ነው የሚሰጣቸው። ብዙ ሀገሮች ውስጥ ካምፕ ውስጥ ነው እንጂ ከካምፕ ውጭ ሰርቶ መኖር አይችሉም እና የሰው ልጅ ደግሞ ካልሰራ ለውጥን ማምጣት አይችልም። የትምህርት ድጋፍ ይደረግላቸዋል፣ ግን ብዙዎቹ ያው በጣም ለኢትዮጵያ ራሱ ያላደጉ ቦታዎች ነው ሄደው የሚሰፍሩት እና ለኢትዮጵያ ማህበረሰብ እንኳን በቂ ያልሆነ የትምህርት አቅርቦት ነው ያለው። እነሱንም እዛው ጨምረው ነው ማስተማር የሚሞክረው እና በአጠቃላይ የሚረዱት ነገሮች በሙሉ በቂ አይደሉም፣ ግን ለመኖር ያክል ነው የሚኖረው እና እነዚህን ስናይ እንደ ሰው ትንሽ ይከብዳል። በጣም ያየሁትና የተገነዘብኩት እነዚህ ነበሩ።
ሰዎች በተለያየ ጉዳይ ወደ ስደት ይገባሉ። መፈናቀል የተለያዩ ተፈጥሯዊውም ሆነ ሰው ሰራሽ ነገሮች ይኖራሉ እና ከሰው ሰራሽ ነገሮች ውስጥ ሰላም ማጣት ወይም ደግሞ በግጭት ውስጥ ማለፍ ነው እና ያንን በተመለከተ ወጣቶች ስደተኞችን ለመርዳት ለማገዝ ወይም ደግሞ ስደትን ለማስቆም ምን ማድረግ ይችላሉ? ምን ማድረግ አለባቸው ትያለሽ?
ያው ማለት እንዳይፈጠሩ ለማቆም ትንሽ ከባድ ነው። ብዙ ጊዜ አገር ሰላም ከሆነ እነዚህ ነገሮች አይፈጠሩም ከመሰረቱ። ለዚህ እንደ ሰው ሰላምን ማሰብ ወይም ሰላምን መስበክና ማውራት ራሱ በጣም ጥሩ ነው በአይን። ከዛ ባሻገር ግን አንዴ ስደት ከተገባ በኋላ ያው ተስፋን አለማጣት፣ የተለያዩ አገሮች በራቸውን ከፍተው እነዚህ የተቸገሩትን ሰዎች የተሻለ ኑሮ መኖርን ድጋፍ እንዲደረግ መጠየቅ ነው። ይሄ ነው ሀሳቤ።
አሁን አንቺ ድምጽሽን ተጠቅመሽ ምንድን ነው ለመስራት ያቀድሹ ከዚህ በኋላ?
ያው በዚሁ ዙሪያ ላይ ግንዛቤ መፍጠር ነው። በተለያዩ ቦታዎች ኢትዮጵያ ውስጥ ራሱ ከ850 ሺህ በላይ ስደተኞች ይኖራሉ እና አንድ ኢትዮጵያ ውስጥም ያለው ሰው ይህ ነገር ግንዛቤ እንዲኖረው፣ እኛም የራሳችንን ሰላም ባጣን ቁጥር መጨረሻው ምን ሊሆን እንደሚችል ግንዛቤ መፍጠር፣ ከዛ ባሻገር ደግሞ እንደዚህ የተጎዱን ሰዎች በራችን ከፍተን ከተቀበልን በኋላ የኢትዮጵያውን ማህበረሰብ አብሮ እየተጠቀመ እንዴት ነው ሁለታችን ማደግ የምንችልበትን የሚለውን ከዓለም መንግስታትም ጋር አብሮ ሀሳብን መስጠት ይሄን ያሰብኩት።
በስደተኛ ካምፖች ውስጥ በመትጓዥበት ጊዜ በምን አይነት መልኩ ነው ለማነቃቃት ወይም ደግሞ ተስፋ ለመስጠት የምትሞክሪው? ምን አይነት ሰዎችስ ናቸው በብዛት የሚያጋጥሙሽ?
የተለያዩ ሰዎች ናቸው የሚያጋጥሙኝ። የሚያሳዝነው የሰማሁ ሽሬ ከኤርትራ የመጣች ስደተኛ ነች። የ10 አመት ህጻን ልጅ ነች እና በቃ እናቴ ተስፋ ስለቆረጠች በአውቶቢስ ላከችኝ እና በቃ ገባሁ ነው ያለችው። በጣም ብዙ ማውራት አልቻለችም። በጣም የከበደኝ አይደለም 10 አመት ከ10 አመት በላይ ሆነን እንኳን ማየት የሌለብንን ነገር ነው እሷ ይሄን የገጠማት። በጣም ከባድ ነገር ነው ያሳለፈች ያለች እና ግን መግለጽ አልቻለችም። እና እሷ ነች መቼም ፊቷ ራሱ ከአይኔ ላይ አይጠፋም። ህጻን ልጅ ሆና እነዚህን ፈተናዎች አልፎ ከዛ ደግሞ ስደተኛ ሆኖ ካምፕ ውስጥ ካለ ቤተሰብ መኖር በጣም ከባድ ነው። ሌላው ትንሽ የሚያጽናና ወይም የሚያስደስት ብዬ መንገር የምችለው መልቀዲዳ በነበረኝ ቆይታ አይኪያ ፋውንዴሽን የሚባል የቤት ቁሶች የሚሸጥ ኩባንያ እርዳታ በመስጠት የአነስተኛና ጥቃቅን ላይ ተደራጅተው መስራት እንዲችሉ ፈቃድ ተደርጎላቸው ነው ለስደተኞቹም። ግን ስደተኞቹም ብቻ አይደለም የሚረዳው፣ ከጎን ለጎን ስደተኛ ተቀባዩን ማህበረሰብ ይረዳል። ለዚህ እዛ ያየሁት ሙሳ የሚባል አንድ ስደተኛ ነው። የራሱ የቤት ቁስ መደብር ከፍቷል እና እዛ መደብር ውስጥ ኢትዮጵያኖችንና ስደተኞችንም አንድ ላይ እየቀጠረ ስራ እድል ይፈጥራል። ለሱም ገበያ ጥሩ ሆኖለታል። ለሚኖረውም ማህበረሰብ ሸክም ሳይሆን እንደ መፍትሄ የሆነላቸው እና ያ በጣም የሚያስደስት አጋጣሚ ነው ያየሁት። አሁን ለምሳሌ ወደ ሽሬ አካባቢ ከኤርትራ የሚመጡት ስደተኞች በአብዛኛው በጣም ወጣቶች ናቸው። ያው እኔ እንግዲህ አንድ ቀን መጎብኘት ነው እንጂ አብሮ መኖር አይደለም። ግን እዛ ውስጥ ወጣቶች ምን ያስፈልጋቸዋል የሚለውን ነገር፣ ተስፋቸውን እንዳይጠፋ ምን ማድረግ አለበት የሚለውን ነገር ከዋና ኃላፊዎቹ ጋርም ምክክር እናደርጋለን። በምኖርበት ጊዜ አትቁረጡ፣ ነገ የተሻለ መሆን ይችላል የሚለውን መልእክት አስተላልፌ እሄዳለሁ። በዚህ አጋጣሚ ኢትዮጵያንና ኢትዮጵያኖችን በጣም ማመስገን ፈልጋለሁ። ምክንያቱም ዓለም ሁሉ ስደተኛ ላይ ፊቱን ባዞረበት ጊዜ እኛ ደግሞ የራሳችን ችግር ሳያልቅ ገና ብዙ ድህነት ውስጥ እያለን ነገር ግን ያለንን ለማካፈል በራችን ከፍተን ይህን ሁሉ ማስተናገድ መቻላችን በዛ በጣም ላመሰግን ፈልጋለሁ።
በጣም ነው የማመሰግን። እግዚአብሔር ይስጥልኝ። መልካም ምሽት።
በጣም አመሰግናለሁ።
ከጋቢና ጋር ስለሆናችሁ እናመሰግናለን። አድማጮች፣ ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን ደግሞ አራሽ አርባሳዲ ያጠናቀረውን ወደ አማርኛ የመለስነውን አንድ ዘገባ እናሰማችሁ። በቅርቡ የአፍሪካ ገበሬዎች ከዚህ ቀደም ተደርሶበት የማይታወቅ ስፍራ በድፍረት ይደርሳሉ ተብሎ ይጠበቃል። ትልልቅ አምራቾች የእርሻ መኪናዎችና ስልኮችን በማስተሳሰር ዘርፉን ወደ 21ኛው ክፍለ ዘመን ለማስወንጨፍ እቅድ ይዘዋል። የምናውቀው ግብርና ለወደፊቱ መሰረቱን ቴክኖሎጂ ላይ ያደርጋል። የእጅ ስልኮች የሚቆጣጠሩት እንቅስቃሴ በመላ አህጉር አፍሪካ ይዳረሳል። ጃክ ቴለር ጆን ዲር ከተሰኘው የትራክተር አምራች ድርጅት የመጡ ናቸው። ሁሉም አርሶ አደር ስራውን በማሽኖች የተደገፈ የሚያደርግበት አቅርቦት ኖሮት ማየት እንፈልጋለን። ሄሎ ትራክተር የተባለው አውታር ተመጣጣኝ በሆነ ዋጋ ሰዎች እንዲተሳሰሩ የሚያደርግ የርቀት መገናኛ መፍትሄም ይዞ የመጣ ነው ያሉት። ቴክኖሎጂው የመኪና አቅጣጫ ተቋሚ ስርዓትና የሳተላይት ጎዳና መምሪያ ስርዓት ባንድ የተቀናጁበት ነው። ሄሎ ትራክተር የተሰኘው ድርጅት ይህን ቴክኖሎጂ በእርሻ መኪኖች ላይ ገጥሟል። ዴቪድ ካይ የውጭ አካላት ምህንድስና ባለሙያ ናቸው።
This device has an inbuilt GPS system.
ይህ መሳሪያ በውስጡ የእርሻ መኪናው ወይንም ትራክተሩ በየትኛው ሰዓት የት ቦታ እንደሚገኝ የሚጠቁም አቅጣጫ ተቋሚ ስርዓት ተገጥሞለታል። ከዚህ በተጨማሪ የእርሻ መኪናው በስራ ላይ መሆን አለመሆኑን፣ በእንቅስቃሴ አሊያም የቆመ መሆኑን ለማየት ያስችላል ነው ያሉት። ይህ ሁሉ ገበሬዎች ምርታማነትን በስልክ ላይ መተግበሪያ ለመቆጣጠር ያስችላቸዋል። ይህ በመልሱ ደግሞ የባንክ ብድር እንዲያገኙ ደግፋቸዋል። ፓስካል ካምቦቶ የእርሻ መኪና ባለቤት ናቸው። በእርግጥም እየሰራን መሆናችንን ለሌሎች ለማረጋገጥ ያስችለናል። ወደ ባንክ ጎራ ብሎ በትጋት እየሰራው ነው ለማለት የሚያስችል አንድ መላ ነው። ለማሳያነት መዋል የሚችል ሌላ ብልሃት ብለዋል። የእርሻ መሳሪያዎች አምራቹ ጆን ዲር ድርጅት በንጽጽር ወጣትና ከሚገባው በታች ግልጋሎት እያገኘ ባለው የአፍሪካ ገበያ ውስጥ ብዙ የእርሻ መሳሪያዎችን መሸጥ እንደሚችል ተስፋ አድርገዋል። ዣክ ቴለር በድጋሚ በዚህ ደረጃ ፈታኝ የሆነው ነገር ወደ ግብርናና ተያያዥ የገንዘብ ስርዓት የሚለቀቀው የማስፋፊያ ገንዘብ አቅርቦት ተቀባይነት እንዲኖረው ማድረግ ነው። የገንዘብ ስርዓት ገበሬዎቹ የመጪው ዘመን የገቢ ፍሰትን መሰረት አድርገው ዛሬ በሚያስፈልጋቸው ዘመነኛ የግብርና መላዎች ላይ መዋለ ንዋይ እንዲያፈሱ ያስችላቸዋል ነው ያሉት። የአፍሪካ የህዝብ ቁጥር በ2050 የጎረጎሳውያኑ ዘመን በእጥፍ እንደሚያድግ ይጠበቃል። ይህም በፍጥነት የምግብ ምርትን ማሳደግ እንደሚገባ የሚያመላክት ነው። ዘምቢል ብዙ ኢትዮጵያውያን እቃቸውን የሚሸክፉበት ቀለል ያለ የየዕለት መገልገያ ነው። ባምቦ ዙሪያ ለሚገኙ ወጣቶች ግን ዘምቢል ከዚያ የተሻገረ ይመስላል። እንጀራ ምንጭም ሆኗል፣ የቁም ነገር ብልሃትም ነው። ናኩር መልካ።
ወጣት ሰለሞን ደገፋ በአምቦ ከተማ በተለምዶ ቁጭራ ሰፈር ተብሎ በሚጠራ አካባቢ የዘምቢል ስራ በመስራት እንደሚተዳደር ይናገራል። ስራውን ሲጀምር ከወዳደቁ ፕላስቲኮችና ዘንባባ ነበር። አሁን ግን አስፈላጊ የሆኑ ግብዓቶችን ከአዲስ አበባ መርካቶ ገበያ እየገዛ ይሰራል።
12 ዓመት ገደማ ይሆናል እስካሁን። ዘምቢሉ ለውጥም አለው በጣም ካሚ ማይባልም ግጭ ብለ እንደፈለግ ተዝናንተ መስራት የምችል ሰዓት ነው። ግን
በዚህ 12 ዓመት ውስጥ ምን ያህል ዘንቢሎች ሰርተሃል እስከዛሬ?
ይህን መገደብ አልችልም፣ ግን ብዙ ነው የምሰራው። በየቀኑ ምመጣለ በቀን 40-30 ሊወጣ ይችላል። ከበዛ በላይ ነው። መላጉ ነው የሚከብደው። መስራቱ ቀላል ነው። መጥረፉ ትንሽ ይከብዳል። ከዛን መደርደሩ በጣም ቀላል ነው። ማስገባቱ ትንሽ ከበድ ይላል። ሌሎቹ ነገሮች ሁሉ ቀላል ናቸው። ስለዚህ በጣም ጥሩ ነው ስራው። ዘንቢል ስራ የገባሁበት በፊት ሰሌን ከዘንቢል እና ከሻ ባርሜላ ማራገቢያ ነበር የምሰራው። ከዛ ተነስቼ ወደዚህኛ ገመዶቹ አዲስ አበባ ነው የምንገዛው እና ምናላጅ ተራ እንዳለ ተለቅሞ ገበል የሚገባ ገመድ አለ። ገመዱን ለጠቅለን በመኪና ተጭኖ ወደ አዲስ አምቦ የሚገባ በሁለተኛ እዚህ አምቦ ይደርሳል። ለዚህ ነው ትንሽ ትርፋማ ያደርጋል።
ሰለሞን አንዱን ዘንቢል ከሰባ ብር እስከ 120 ብር እንደሚሸ እንደሚሸጡት ገልጾ ዘንቢሉን በብዛት ከሰሩት በኋላ ከተለያዩ ከተሞች የሚመጡ ነጋዴዎች እንደሚረከቧቸው ይናገራል።
ከእለት ገቢ ውጭ ትንሽ ትርፋማ የሚያደርግ አጠቃቀሚ ነው። በቀን በቀን የምናገኘው ነን። ወደ ጎሮራችን ማድረግ እንችላለን። ከትርፏን በአንዱ አምስቱ ማስቀበቅ ግዴታ አለብን ብለን የምንሰራ።
ምን ያህል ሰዎች በዚህ ስራ ተሰማርተው ይገኛል?
ቢያንስ ከ1000 ብር በላይ ሰው ነው ከዚህ ከተማ ውስጥ ተጠቃሚ የሆነው ሰው ያለ የሚኖረው ማለት ነው። እዛም በእለቱ ጎሮሮን ይሸፍንበታል፣ ይጠቀሙበታል። ለዚህ ነው መቶ ነው የሚቀበሉ፣ መቶ ነው ወስዱ በላገር ነው ልከው ወክብለ ሀገር በመኪና ምልካለን። ከታወቅን በኋላ ወክብለ ሀገር ነው ጭጭኖ ወደ ለቀምት ወደ አሶሳ ሜዳ ወደ ደምዶሎ ሜዳ የተለያየ ቦታ ነው ሜዳ።
እንደዚህ ያለ ሰፊ ስራ ሆኖም እያለ በማህበር ወይ ደግሞ ከፍ ባለ ደረጃ መስራት ትችላላችሁ እና ይህንን ስራ
አልጠየቃችሁም የከተማ አስተዳደሩ?
ምን ተባራችሁ? ጠይቀናል፣ ቦታም ስጡ ብለናል፣ አልሰጡንም። ምን ጠይቀውም በኦሮሚያ ቱሪዝም ተነጋግረናል፣ ከዚህ በፊትም ተነጋግረንበታል። ከዛ ምንም መልስ አልሰጡንም። እኛ መስራት ፍቃደኛ ነኝ። አንድ ቦታ አይተህ ስትቀመጥ ማን ፈቀደ ብሎ እንጠይቀዋሉ። ፍቃደኛ ሆነ ደግሞ መስራት ስለማንችል ያው የሰው በር እንዳላቆጭ ብለን እየሰራን ያለ ነው።
አህመድ አሊ የተባለ ወጣት የዘንቢል ስራውን ለአመታት ይሰራ እንደነበር ገልጾ አሁን ሌሎች ወጣቶችን አስተምሮ ስራው ላይ በመተካት ሌላ የግል ስራ እየሰራ እንደሚገኝ ገልጿል። ስራው ወጣቶች ቁም ነገር አልባ ቦታ እንዳይውሉ አግዟቸዋል ይላል።
አንድ ለታ መሰርቻለሁ። ዘንቢል በጣም አዋጭና ለወጣቶች ጠቅላላ በተለይ በመሀል ከተማ ቁጭራ ሰፈር የዘንቢል ስራ ነው ወጣቱ ይተዳደር ያለው። አንዳንድ ጫት ቤት ከመዋል አንዳንድ ነገሮች ከማድረግ ዘንቢል ስራ በጣም ቀላልም ስለሆነ ሌሎች ወጣቶችን እያስለምድን ስራውን ይሰራል። ስራው ጠቃሚ ያደርጋል። ግማሹ ቤት ስራ ያሳድርበታል። አንዳንድ ነገሮች የቤቶች አስቤዛ ይገዛል። ቤት ተከራይተው ልጆቻቸውን የሚያስተዳድሩበት ስራ ነው። አብዛኛው
ወጣቶች ከእናንተ ምንድን ነው የሚማሩት?
ዝቅ ብለን መስራት። ዘንቢል ስራ ዋናው ዝቅ ብሎ መስራትን ይፈልጋል፣ ትዕግስትን ይፈልጋል። ብዙም ደግሞ ወጪ የምታወጣበት ስራ አለም፣ ቶሎ የምትለምደው ስራ ነው፣ ግን ትዕግስት ያስፈልጋል። ስራ ለመናቅ ነው።
ስራው ጉልበት የማይጠይቅ በመሆኑ እድሜያቸው ከአስር ዓመት በላይ የሆኑ ህጻናትም ዘንቢሉን በመስራት የትምህርት መርጃ መሳሪያዎችን በራሳቸው ማሟላት እንደቻሉ የሚናገረው ደግሞ የሰባተኛ ክፍል ተማሪው አሸናፊ ደለሳ ነው።
ስሜ አሸናፊ ደለሳ ይባላል። ምኖረው አምቦ መሀል ከተማ ነው።
ትማራለህ? ስንተኛ ክፍል?
ሰባት።
በተጨማሪም የዘንቢል ስራ ትሰራለህ አሉኝ። ምን ያህል ጊዜ ሰርተሃል?
ብዙ አንድ ስድስት አምስት ዓመት።
ኧረ ተው። ለምን ጠቀመ ግን የዘንቢል ስራው?
በቃ ለቤተሰብ ለምናምን ለብዙ ነገር ለትምህርት ለደብተር ምናምን መግዣ ለብዙ ነገር ነው።
ማን ያስተማረ?
ማዘሬ።
አንተ ህፃን ነህ? ሌሎች ሰዎች ደግሞ አሉ፣ ወጣቶች ሆነው መስራት እያለባቸው ሳይሰሩ ቁጭ ብለው መብላት የሚፈልጉ ማለት ነው። ለእነሱ ምን መልዕክት ማስተላለፍ ትፈልጋለህ?
ለእነሱ ስሩ፣ ሰርታችሁ ተለወጡ። ሌላ ምን አለኝ?
ዘንቢሉን ከወጣቶቹ ተረክበው ከሚሸጡ ነጋዴዎች መካከል አንዱ አስተያየት አለው።
ስሜ ጌቱ ጣባ እባላለሁ። የምኖረው አምቦ ከተማ ነው። በነገራችን ላይ እቃው ብዙ ሰው ነው የሚፈልገው። ዘንቢሉንም የሚሰራለ እቃውን የሚያቀርባለ የተሰራውን ደግሞ ገዝቶ የሚሸጥ ይባላል። እኔ ገዝቼ መልሼ የምሰጥ ከእኛ የሚረከቡም ብዙ ነን። እኛም ገዝቶ የምንሸጠው ሌላ በየእንትኑ ከተማው ገዝቶ ከኛ ይገዙና እዛ ትርፎ እነሱ የሚሸጡ ሰዎች አሉ። እነሱ
የከተማው ስራ ፈጠራና ምግብ ዋስትና ጽህፈት ቤት ተወካይ ወይዘሮ ሀና ከበደ ወጣቶቹ ምቹ የመስሪያ ቦታ ይሰጠን በማለት ላነሱ ቅሬታ ተከታዩ ምላሽ ሰጥተዋል።
ደርገጎተ ኦጂ ከነ
ይህን ስራ መርጠው ለመጡ ወጣቶች ስራው ተመራጭና ውጤታማም የሚያደርግ ነው። እንደ ጽህፈት ቤታችንም ከተያዙ የትኩረት ዘርፎች አንዱ ነው። ነገር ግን ወጣቶቹ ስለጠየቁት የመስሪያ ቦታ በተመለከተ በማህበር ካደራጀናቸው ብቻ ነው የምንጠይቀው እንጂ ለአሁኑ ያዘጋጀነው ቦታ የለም። መጥቶም በዘንቢል ስራ በማህበር መደራጀት ፈልጋለሁ፣ ቦታ የሚመቻችልን ያለም ወጣት የለም። በአሁኑ ጊዜ ለዘንቢል ስራ ብለን የያዝነው ቦታ ባይኖርም መስፈርቱን አሟልተው ከመጡ የሚመለከተውን አካል ቦታ በመጠየቅና በማመቻቸት በማንኛውም ጊዜ ልንደግፋቸው ዝግጁ ነን።
መስፈርቱን ያሟሉ በዘንቢል ስራ ላይ በማህበር የተደራጁ 100 ሴቶች በአምስት ቀበሌዎች ውስጥ ወደ ስራ የገቡ ሲሆን ከነዚያ መካከል 40 ሴቶች የመስሪያ ቦታ እንደተሰጣቸውም ጭምር ወይዘሮ ሀና ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አድማጮቻችን፣ ለዛሬ የያዝነው የጋቢና ቪኦኤ መሰናዶ እየተጠናቀቀ ይገኛል። በመሰናዷችን መጀመሪያ ላይ ከዘጠና ቀናት በላይ የልጆቻቸውን መገኛ ያላወቁ ወላጆች የአማራ ክልል ባለስልጣናትን ለማግኘት ወደ ባህር ዳር ስለማቅናታቸው የሚናገረው ዘገባ እንደሚደመጥ ነግረናችሁ ነበረ። ነገር ግን ከምሽቱ 3 ሰዓት ጀምሮ ለሚቀርበው መሰናዶ የሚደመጥ መሆኑን ለማስታወቅ እንወዳለን። አብራችሁን ስለነበራችሁ እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ነበር። ኤልያስ አስማረ ደግሞ በምህንድስናው አብሮን አምሽቷል። መልካም ምሽት ይሁንላችሁ። ነገ እንገናኝ።
እንዳሞራው እንደ በራሪ የለብነው ገንጋዳሪ የምነሳው በጠዋት ማለ ተናፋቂ የሰው ወዶ እንዳሞራው እንደ በራሪ የልቤነው በሩቃዳር የሚነሳው በጠዋት ማሎ ተናፋቂ የሰው ወዶ የኖረሽ ሆነ ነው የወደደሽ ልብ ያየሽ ደግሞ አይነት ከኔ ብረር ብረት ፍቅር ቢያንሰኘ ከሩቅ ሰማይ እስከመገኘ ዳር እስከ ዳር ልታችን ዘሮ ለረፈለኝ ክልቤሽ ጓሮ ሰማይ የቀዘፈ ክንፎቹን እያማታ ፍቅርሽ ከኔ ይመጣል ሊመስል ወደ ማታ
Kun Radio Sagale America.